the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ነሐሴ 24 2008 ዓ ም ዝግጅታችን ጀምሯል። ጤና ይስጥልን አድማጮች፣ እንደምናመሻችሁ።
ጤና ይስጥልን ክቡራትና ክቡራን አድማጮች፣ የምሽቱ አስተናጋጆቻችሁ ሰሎሞን አባትና
ቆንጂት ታዬ ነን።
ኢህአዴግ ግዙፉን የደርግ ስርዓት በሚደመስስበትም ጊዜ ካስቀመጣቸው እሴቶች መካከል ለህዝብ ራስን የመስጠትና ለህዝብ የመኖር ጉዳይ ወሳኝ ጉዳይ ነው ተብሎ የተያዘ ነው። ነገር ግን ነባራዊ ሁኔታው ተቀይሯል።
ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለመንግስት መገናኛ ብዙሃን ዛሬ ከሰጡት መግለጫ የተቀነጨበ ነው። በአብይ ርዕስ ይዘን እንመለሳለን።
እና ግርግር አለ። በሁለት ሄሊኮፕተር ወታደር ገብቷል። እንደገና ደግሞ አሁንም 8 ወራት ወታደር እየገባ ነው ያለው። ዛሬ ከጋሸና ወደ ጎንደር ማለት ከወሎ መሬት 5 ቦታ መኪና ተንቀሳቅሷል።
የገጠሙትን ችግሮች ለመፍታት ርብርብ እያደረግን ያለ ነው እና አጠቃላይ መረጃ ግን የምንሰጠው ወደፊት ነው የሚሆነው።
የመጀመሪያው የመኢአድ ዋና ጸሐፊ አቶ አዳነ ጥላሁን ናቸው። ቀጥል ያሉት ደግሞ አቶ ንጉሱ ጥላሁን የአማራ ክልላዊ መንግስት ቃል አቀባይ ናቸው። በመጽሔት ክፍለ ጊዜ ይመለሳሉ።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ሶማሊያ ዋና ከተማ ሞቃዲሾ ውስጥ ቤተ መንግስቱ አጠገብ መኪና ላይ የተጠመደ ቦምብ ፈንድቶ ከ20 የሚበልጡ ሰዎችን ገሏል። ቦምቡ የፈነዳው መኪናዋ የሀገሪቱ የመንግስት ባለስልጣናት አዘውትረው የሚሰበሰቡበት ኤስዋይኤል የሚባል ሆቴል ግድግዳ ጋር ከተላተመች በኋላ እንደሆነ ታውቋል። አንድ ስሜን እንዳትገልጹብኝ ያሉ የጸጥታ ጠባቂ ለቪኦኤ ሲናገሩ መኪናዋ እየበረረች ስትመጣ የማስጠንቀቂያ ጥይት ወደ ሰማይ ብንተኩስም አልቆመችም። ወደ መኪናው ውስጥ ተኮስን፣ በዚያ መሀል አጥቂው የጫነውን ቦምብ አፈነዳው ብለዋል። 22 አስከሬኖችና 30 ቁስለኞችን ከስፍራው አንስተናል ሲሉ የአካባቢው የአምቡላንስ አገልግሎት ኃላፊ ገልጸው ከሞቱት መካከል 6ቱ ሴቶች መሆናቸውን አክለው አስታውቀዋል። ከቆሰሉት ውስጥ የትራንስፖርት ሚኒስትሩ፣ የመከላከያ ሚኒስትር ደኤታና በርካታ የምክር ቤት አባላት እንዲሁም 2 የአገር ውስጥ የራዲዮ ጋዜጠኞች እንዳሉባቸው ታውቋል። የሶማሊያ የማስታወቂያ ሚኒስትር አብዲ ማራዬ ለቪኦኤ ሲናገሩ ጽንፈኞች በዚህ ሳምንት በከተማዋ የተለያዩ አካባቢዎች ቦምብ ያጨቁ 3 መኪናዎችን ሊያሰማሩ ማቀዳቸውን ሰምተን ነበር። ሁለቱም በነዋሪ ጥቆማ ይዘን አስቁመናል ብለዋል። ለጥቃቱ ኃላፊነት የወሰደ ወገን ወዲያውኑ ባይሰማም ጽንፈኛ እስላማዊ ቡድን አልሸባብ ነው የሚጠረጠረው።
አብዛኞቹ ኤርትራውያን የሆኑ 6500 ፍልሰተኞች ሜዲቴራንያን ባህር ውስጥ ከመስጠም መትረፋቸው ተገለጸ። እነኚህ ትናንት ሰኞ ነፍስ አድን ደራሾች ያወጧቸው ፍልሰተኞች በዚህ ሳምንት እርዳታ ከተደረገላቸው በርካታ የስደተኛ ጀልባዎች መካከል የነበሩ ናቸው። ከውሃ ከወጡት መካከል በርካቶቹ ጨቅላ ሕፃናት እንደሚገኙባቸውም ታውቋል። ከስደተኞቹ አንዳንዶቹ ሕይወታቸውን ለማትረፍ ተሳፍረውባቸው ከነበሩ ጀልባዎች ወደ ባህሩ ይዘሉ እንደነበረ የስፔን የበጎ አድራጎት ድርጅት ከጣሊያን የባህር ኃይል ጋር በመተባበር ባደረጉላቸው እርዳታ መትረፋቸው ተገልጿል። ከስፔኑ በጎ አድራጎት ድርጅት ፍልሰተኞቹን ወደ ለጣሊያን የባህር ኃይል ማስረከቡንና የባህር ኃይሉ ከድንበር የለሽ ሐኪሞች ቡድን ጋር በመተባበር ወደ ጣሊያን ሲሲሊ እንደሚያደርሷቸው ይጠበቃል። እሁድ ነሐሴ 22 2008 ዓ ም ሌሎች በርካታ ፍልሰተኞችን ያሳፈሩ ጀልባዎች ይኸው የስፔን በጎ አድራጎት ድርጅት እርዳታ አድርጎላቸው ከአደጋ መዳናቸው ተገልጿል። ከፍልሰተኞቹ መካከል አብዛኞቹ ሶማሊያውያን ሲሆኑ ብዛት ያላቸው ሴቶች እንደሚገኙባቸውም ታውቋል። በ8 የፕላስቲክ ጀልባዎች፣ 2 ትላልቅ ጀልባዎችና ከእንጨት በተሰሩ ጀልባዎች ተሳፍረው ከነበሩት ፍልሰተኞች መካከል 11 የሕይወት አድን ዘመቻ የተደረገ ይቅርታ 11 የህይወት አድን ቀዶ ህክምና የተደረገላቸው እንደሚገኙ ተመልክቷል። ዓለም አቀፉ የስደተኞች ተቋም IOM አርብ ነሐሴ 20 2008 ዓ.ም ተመረተ ባወጣው መረጃ መሰረት በያዝነው የአውሮፓውያኑ ዓመት ብቻ 105342 ፍልሰተኞችን በጀልባ ሜዲተራኒያን ባህርን አቋርጠው ጣሊያን መግባታቸውን አስታውቋል። በተመሳሳይ ሁኔታ 2726 ፍልሰተኞች ደግሞ በዚህ አደገኛ ጉዞ ህይወታቸውን ማጣታቸውንና በአውሮፓውያኑ የዘመን አቆጣጠር ከ2014 ዓ.ም ተመረተ ጀምሮ ከ400,000 በላይ የሚሆኑ ጣሊያን መግባታቸው ታውቋል።
አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የተባበሩት መንግስታት የዓለም የምግብ ፕሮግራም የ48 ሚሊዮን ዶላር እርዳታ በአስቸኳይ ካላገኘ በምዕራብና ማዕከላዊ አፍሪካ ለሚገኙ ከ1,300,000 የሚበልጡ ህጻናት በትምህርት ቤቶች ሲሰጥ የቆየውን የምግብ እደላ ፕሮግራም ለማቋረጥ እንደሚገደድ አስታውቋል። የምግብ ፕሮግራሙ በአካባቢው በሚገኙ በማዕከላዊ አፍሪካ በቻድና ሌሎች ሀገሮች ለረጅም ጊዜ በረሃብና በተመጣጠነ ምግብ እጦት ለሚሰቃዩ ህጻናት ህይወት አድን መሆኑን ነው WFP ያስረዳው። ሊሳ ሽላይን ለአሜሪካ ድምፅ ከጄኔቫ የላከችው አጭር ዘገባ አለ፣ ሶሎሞን ክፍሌ ያቀርባል።
በካሜሩን፣ ማሊ፣ ሞሪቴኒያና ኒጀር ትምህርት ቤቶች የሚከፈቱት በመስከረምና ጥቅምት ወራት ነው። እናም በእነዚህ ሀገሮች የሚገኙ ከግማሽ ሚሊዮን በላይ ሕፃናት ይሆናሉ ሲል ነው የዓለም የምግብ ፕሮግራም ሕይወት አድኑን በትምህርት ቤቶች የሚሰጥ ምግብ በማጣት የመጀመሪያዎቹ ይሆናሉ ሲል የሚያስጠነቅቀው። WFP እንደሚለው በሌሎች 11 የአፍሪካ ሀገሮች የሚገኙ ከ700,000 በላይ ሕፃናት ትምህርት ቤቶቹ ሲከፈቱ ቀድሞ ይተማመኑበት የነበረውን የምግብ እደላ አያገኙም። የድርጅቱ ቃል አቀባይ ቤቲና ላስሸር ሲያስረዱ ይህን መሰሉ እጅግ አስፈላጊ የምግብ ፕሮግራም አደጋ ላይ የወደቀበት ምክንያት በዓለም ዙሪያ ሌሎችም ከባድ የሰብአዊ ቀውሶች በመከሰታቸው ነው። የዓለም የምግብ ፕሮግራም በተለይ በማዕከላዊ አፍሪካ አብዛኛው አካባቢ ለትምህርት ቤቶች ብቸኛውና ዋናው የምግብ አቅራቢ ነው ይላሉ።
Families rely on this. If we can't deliver this, they are often really stuck. What could happen is that
ቤተሰቦች በዚህ ፕሮግራም ላይ ነው የሚተማመኑት። ያን ማቅረብ ካልቻልን አጣብቂኝ ውስጥ ይገባሉ። የሚሆነው እንግዲህ ልጆቻቸውን ከትምህርት ቤት ያስቀራሉ ማለት ነው። ያንንም በብዙ የዓለም ሀገሮች ውስጥ ሲሆን አይተናል። በእርዳታ የሚገኝ ገንዘብ በትምህርት ቤቶች የምግብ አቅርቦት ላይ ከዋለ ሁሉም ተጠቃሚ ይሆናል። ቤተሰብም መንደርም ይጠቀማል።
ቃል አቀባዩ አክለውም ባዶ ሆዳቸውን ወደ ትምህርት ቤቶች የሚሄዱ ሕፃናት በትምህርታቸው ላይ ማተኮር አይችሉም፣ ከተመጣጠነ ምግብ እጦት ሳቢያ ሰውነታቸው በተገቢው መጠን ስለማያድግ ይቀጭጫሉ ሲሉ ለአሜሪካ ድምፅ ራዲዮ አስረድተዋል።
አምነስቲ ኢንተርናሽናል የሚባለው ዓለም አቀፉ የሰብአዊ መብቶች ተሟጋች ቡድን ለዚምባብዌው ፕሬዚደንት ለሮበርት ሙጋቤ ለሁለተኛ ጊዜ በላከው ማሳሰቢያ ከ18 ወራት በፊት የዛሬ አንድ ዓመት ተኩል ማለት ነው ደብዛው እንዲጠፋ ተደርጎ የነበረውን የመብቶች ተሟጋች ኢታይ ዛማራን ጉዳይ የሚያጣራ በዳኛ የሚመራ ነጻ መርማሪ ኮሚሽን እንዲያቋቁሙ ጠየቀ። ከሐራሬ የሴባስቲያን ሞፉን ዘገባ አዲሱ አበበ ይዟል።
አምነስቲ የዚህን ዓመት ዓለም አቀፍ የተሰወሩ ወይም ደብዛቸው የጠፋ ሰዎችን ሲያቀን ሲያከብር በላከው ደብዳቤ የመብት አስከባሪውና የጸረ ሙጋቤ ታጋዩ ዘማራ ሁኔታ እንዲጣራ ነው አበክሮ የጠየቀው። ግለሰቡ ወይ ታፍኗል አሊያም ተገዶ እንዲሰወር ተደርጓል ነው የአምነስቲ እምነት። ካለፈው ዓመት 2015 ጀምሮ የት እንደገባ ምን እንደበላው ያልታወቀው ዘማራ በዚምባብዌ የደህንነት ሰራተኞች እንደታፈነም ተጠርጥሯል። በደቡብ አፍሪካ የአምነስቲ ምክትል ዲሬክተር ቲጁዌሜ ሄንጋሬ የዚምባብዌ ባለሥልጣናት የሆነ እርምጃ መውሰድ ይኖርባቸዋል ይላሉ።
Failure of the police to account for the enforced disappearance of Itai Zamara speaks volumes.
የዚህን ደብዛው እንዲጠፋ የተደረገ የኢታይ ዛማራን አድራሻ መፈለግ ያቃተው ወይም ፈቃደኛ ያልሆነው የፖሊስ ክፍሉ አሰራር የሚያሳየው ዚምባብዌ ውስጥ ጥፋት ወይም ወንጀል የቱን ያህል በቸልታ እንደሚታለፍ ነው። እውነትና ሐቅ እንዲወጣ ግን ባለሥልጣናት ተገቢ እርምጃ መውሰድ ይጠበቅባቸዋል።
ሄንጋሪ አክለውም ባለፈው ሳምንት ወደ ሐራሬ ለተላከው ደብዳቤ መልሱ የውሃ ሽታ ሆኖ እንደቀረም ይናገራሉ። የአምነስቲ ኢንተርናሽናል ዋና ጸሐፊና የሂውማን ራይትስ ዎች ዋና ዲሬክተር ናቸው ደብዳቤውን ለሮበርት ሙጋቤ መንግስት የላኩት። ያ ብቻ አይደለም፣ የዚህ ወንጀል ፈጻሚዎች ተገቢው ቁጣት እንዲሰጣቸውም ደብዳቤው ይጠይቃል። ዛማራ ከመጥፋቱ ወይም ተገዶ እንዲሰወር ከመደረጉ አስቀድሞ የህዝብን ሰብአዊ መብቶች ማስከበር ያልቻሉት ፕሬዚዳንት ሮበርት ሙጋቤ ስልጣናቸውን እንዲለቁ የሚጠይቅ ትዕይንተ ህዝብ ሲመራ እንደነበር ተገልጧል።
የዜናው ሰዓት አበቃ።
አድማጮች፣ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የማክሰኞ ነሐሴ 24 ምሽት ፕሮግራማችን ነው።
በአማራ ክልል የሚካሄዱ ሰልፎችና ህዝባዊ ተቃውሞዎች ላይ የሚሳተፉና በማኅበረሰብ መገናኛ ብዙሃን መረጃ የሚያስተላልፉ ወጣቶች ስለ ሰልፎቹና በአጠቃላይ ስለ መፍትሄዎች ውስጥ ምን ይላሉ?
የተቃዋሚ ድርጅቶችን አክስመዋቸዋል። ለእውነትና ለቁም ነገር ቦታ ስለሌላቸው የተማረውን አካል አስገድደውታል።
በመሰረቱ ይሄ አሁን የሚደረገው እምቢተኝነት ወይም ህዝባዊ ትግል ወይም ህዝባዊ ማዕበል ማንም የፖለቲካ ድርጅት ያደራጀው ወይም የፖለቲካ ድርጅት የሚመራው አይደለም።
በፌስቡክ በቀጥታ ከእናንተ ጋር የተደረጉ ውይይቶችን እናሰማችኋለን።
በሁለተኛው አጋማሽ ይመጣል ይሄ ውይይት። አሁን የዕለቱን አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የኢህአደግን ሥራ አስፈጻሚ ኮሚቴና የምክር ቤቱንም ውይይት አስመልክቶ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ዛሬ ለሀገሪቱ የመንግሥት መገናኛ ብዙሃን ማብራሪያና መግለጫዎችን ሰጥተው ነበረ። መለስካቸው አመሃ መስመር ላይ ነው ያለው። ስለ አጠቃላይ መግለጫው ይዘትና ተጨማሪ ጉዳዮች ዝርዝር ሪፖርት ይሰጠናል። መለስካቸው እንደምን አመሸህ? አለህ?
እንዴት አመሸህ ሰለሞን? አለሁ።
እስቲ ስለ ዛሬው የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ መግለጫ አጠቃላይ ይዘት አብራራልኝ።
ዛሬ ጠቅላይ ሚኒስትሩ ለመገናኛ ብዙሃን በተለይ ለኢቢሲ በሰጡት መግለጫ ዋናው ይዘቱ መግለጫው በሁለቱ የኢህአዴግ አመራር አካላት ማለትም በስራ አስፈጻሚ ኮሚቴና በማዕከላዊ ምክር ቤቱ በተካሄዱ ስብሰባዎች ላይ የተነሱ ዋና ዋና ጉዳዮችን ማብራሪያት ላይ ያተኮረ ነበረ።
ጠቅላይ ሚኒስትሩ በዚሁ በዛሬ መግለጫቸው ላይ ስለ መንግስቱ አነሳስና አሁን ስላለው ሁኔታ የተናገሯቸው ቃላት ነበሩ።
ጠቅላይ ሚኒስትሩ በነገር ላይ እንግዲህ አብራርተውታል። ይህን ነገር ጠቅላይ ሚኒስትሩ በዚህ በኦሮሚያና በአማራ ክልል ለተፈጠሩ ችግሮች መንስኤ በሶስት ዋና ዋና ምክንያቶች ከፍሏቸዋል።
እስቲ ከዛ በፊት ስለዚህ አሁን ስላለው ተጨባጭ ሁኔታ ጠቅላይ ሚኒስትሩ ያሉትን ቀንጨብ አድርገን እንስማ።
ኢህአደግ ግዙፉን የደርግ ስርዓት በሚደመስስበትም ጊዜ ካስቀመጣቸው እሴቶች መካከል ለህዝብ ራስን የመስጠትና ለህዝብ የመኖር ጉዳይ ወሳኝ ጉዳይ ነው ተብሎ የተያዘ ነው። ነገር ግን ነባራዊ ሁኔታው ተቀይሯል። አሁን ነባራዊ ሁኔታው በተቀየረበት ሁኔታ ይሄ አመራር የመንግስትን ስልጣን የሚያይበትና በተግባርም የሚፈጽምበት ሁኔታ በሚገባ ካልተቀየረ አሁን ባለንበት ደረጃ የጉዟችን እንቅፋትነት እና መሰናክል የበዛበት ጉዞ ይሆናል ማለት ነው። ስለዚህ ይሄ በተደጋጋሚ በተለያየ ደረጃ የሚታይ ጉዳይ ነው። እናም ይሄንን በምንገመግምበት ጊዜ ይሄ ችግር መኖሩን በግልጽነት ሳይደባበቅ ሳንሸፋፍን ተወያይተን ይሄንን ነገር ማረም ማለት የወደፊት ጉዟችንን ለማስተካከል ለመስፈንጠር ትልቅ እድል ይፈጥርልናል። ስለዚህም የመንግስትን ስልጣን የምናይበት አተያይ በሚገባ እንደገና ተግባራዊ አፈጻጸሙም በሚገባ ተፈትሾ ደረጃ በደረጃ ስርዓት የሚይዝበት ሁኔታ ማመቻቸት ሌሎችን ችግሮችንም ለመቅረፍ ወሳኝ ነው ተብሎ ነው የተወሰደው።
መለስካቸው እስቲ ወደ አንተ ልመለስና ጠቅላይ ሚኒስትሩ ይሄንን ካሉ በኋላ ያነሷቸው ዋና ዋና ነጥቦች ምንድን ናቸው?
እንዲህ ጠቅላይ ሚኒስትሩ ካነሷቸው ጉዳዮች መካከል በወቅቱ መፈታት ሳይችሉ ቆይተዋል ስላሏቸው የማንነትና የድንበር ጥያቄዎች ዘርዘር አድርገው ተናግረዋል። በተለይ የሚነሱ ግጭቶችን በተመለከተ ደግሞ ለእኩይ ተግባራት ለመጠቀም የሚፈልጉ እንዳሉ፣ የውጭና የቆዩ የሀገራችን ጠላቶች ናቸው ያሏቸውም ግጭቶችን አላማቸው እንደሚጠቀሙባቸው የተናገሩትም ነበረ። እስቲ ይህን እንስማ።
በዚህ ሂደት ውስጥ የቆዩ የሀገራችን ጠላቶች በተለይም ደግሞ የተፈጥሮ ሀብታችንን በአግባቡ እንዳንጠቀም እንቅፋት ሲፈጥሩ የቆዩ አካላት አሁንም ይህን ፍላጎታቸውን ለማሳካት ሲሉ በጆንያ ብር ለጽንፈኛ ዳያስፖራ አካላት ኢትዮጵያን እንዲያተራምሱ እየሰጡ ያሉበት ወቅት ላይ እንገኛለን። ይህም በመረጃ አረጋግጠናል። ስለዚህ እነዚህ አካላት ጽንፈኛ ዳያስፖራ ተብዮች የእነዚህን አካላት ብር እየተጠቀሙ በተለይ አብዛኛውን ለራሳቸው እየተጠቀሙ ግን ክፋዩን ደግሞ ለዚህ ብጥብጥ መሪ ለሆኑ አካላት እያሰራጩ የሚገኝበት ሁኔታ አለ። ስለዚህ የሀገራችን ጠላቶች እኛን ለማዳከምና ለመበታተን በሚሰሩት ሴራ መንግስት ዝም ብሎ ሊያይ አይችልም።
እሺ መለስካቸው እስቲ ወደ አንተ ልመለስ።
እንግዲህ ጠቅላይ ሚኒስትሩ በነገር ላይ እንግዲህ በአመዛኙ የዚህን የሁለቱን አመራር አካላት የተናገሩባቸውን መሰረታዊ ናቸው ባሏቸው እና ወቅታዊ ችግሩን ያባብሳሉ ሲሉ የከፈሏቸውን እና መሰረታዊ ናቸው ወቅታዊና ችግሩን ያባብሳሉ ሲሉ ከፈሏቸዋል እና በሀገሪቱ አስመዝግበዋለች ባሉት ፈጣን እድገት ከሰደር ሁሉም ተጠቃሚ ለማድረግና መሰረታዊ ናቸው ብለው ያሳዩቸው ናቸው። በአመራሩ የሚገለጹ ህዝባዊ ኃላፊነትን በቁርጠኝነት አለመወጣት ብለው ሌላው ሁለተኛውን ወቅታዊ ችግር ያሉት ነው እና ቅድም ያነሳ ነው መፍታት የነበረባቸው የማንነትና የድንበር ጥያቄዎች አፈታዊ ምላሽ አለመስጠት ዋና ዋና ችግሮቻችን ናቸው ብለው ነበረ። ለምሳሌ የወልቃይትን ጉዳይ አንስተው በዚህ ጉዳይ ላይ የማንነትና የድንበር ጥያቄዎች ሲነሱ አስቀድመው ይህን በጊዜውና በወቅት መፍታት አለባቸው ብለው ያሏቸው አመራሮቹ ከፍተኛ አመራሮቹ ናቸው፣ የሁለቱ ክልሎች ናቸው ያሉት። ለዚህም ተጠያቂዎቹ እነሱ ናቸው ብለዋል። ለማንኛውም እንግዲህ በአሁኑ ጊዜ ለተፈጠረው በየቦታው ለሚፈጠሩ ግጭቶች ወይም ይህንን ግጭት መነሻ አድርገው ከህግ ውጭ ይሰራሉ ወይም ይፈጽማሉ የሚባሉ ሰዎችን ወይም አካላትን ህግ ማስከበር አለብኝ ብለዋል። ቅድም እንደሰማ ነው። ስለዚህም ጠቅላይ ሚኒስትሩ በዚሁ ዕለት የህግ ማለትም የበላይነት የህግ የበላይነትን ለማስከበር ለጸጥታ ኃይሎች ትዕዛዝ መስጠታቸውንም ተናግረዋል።
መለስካቸው፣ ከዚህ በፊት እንደተለመደው ከሆነ ጠቅላይ ሚኒስትሩ ለሀገር ውስጥ መገናኛ ብዙሃን መግለጫ ከሰጡ በኋላ የውጭ መገናኛ ብዙሃንን ደግሞ ብቻቸውን የሚጋብዙባቸው ብዙ አጋጣሚዎች ነበሩና ለውጭ መገናኛ ብዙሃን ጋዜጠኞች የተያዘ መርሃ ግብር አለ እስካሁን ድረስ የምታውቀው?
እስካሁን ድረስ የማውቀው የለም። ቅድምም ወደ መንግስት ኮሚኒኬሽን ጉዳዮች ተዘደውዬ ጉዳዩን እነሱ እንደማያውቁት የነገሩኝ።
አመሰግናለሁ መለስካቸው ለዘገባህ። ደህና እምሽ።
በጣም አመሰግናለሁ። ደህና እምሽ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
በአማራ ክልል የተለያዩ አካባቢዎች የተፈጠሩ ግጭቶች ዛሬም መቀጠላቸውን በዚህም የሰው ሕይወት መጥፋቱን የመላ ኢትዮጵያ አንድነት ድርጅት መኢአድ ገልጿል። በጎንደርና ባህር ዳር ያነጋገርናቸው ነዋሪዎች ሁኔታው በየዕለቱ እየባሰና የሕዝቡ ቁጣ እየገነፈለ እንደሆነ ሲገልጹ፣ የክልሉ መንግስት በበኩሉ በተፈጠሩት ችግሮች በሁሉም በኩል ጉዳቶች ደርሰዋል፣ የክልሉ መንግስት ከህዝቡ ጋር ችግሮቹን ለመፍታት ርብርብ እያደረገ ነው ብሏል። ጽዮን ግርማ በቀጣዩ ዘገባዋ የክልሉን የዛሬ ውሎ ትዳስሳለች።
በሐምሌ ወር መጀመሪያ በጎንደር ከተማ በመንግስት ኃይሎችና በህዝቡ መካከል በተፈጠረ ግጭት የተቀሰቀሰው ተቃውሞ ሁለተኛ ወሩን ሊደፍን ነው። ይህ ተቃውሞ ወደ ሌሎች የአማራ ክልል ከተሞች እየተዛመተ ሄዶም በዛሬው ዕለት የሰው ህይወት መጥፋት መቀጠሉን የመላው ኢትዮጵያ አንድነት ድርጅት መኢአድ እየገለጸ ነው። የፓርቲው ዋና ጸሐፊ አቶ አዳነ ጥላሁን ሁኔታውን ለአሜሪካ ድምጽ ሲያስረዱ ኢትዮጵያን ለ25 ዓመታት እየገዛ የሚገኘው ፓርቲና የመንግስቱ አስተዳደር በሙስና የተዘፈቁ መሆን፣ ዲሞክራሲ አለመኖር፣ አድሏዊ አሰራር መፈጠር፣ በወንዜ ልጅነት መጠቃቀምና ሌሎች ጫናዎች የፈጠሩት ብሶት በመጨረሻ የወልቃይትን ጉዳይ ምክንያት አድርጎ ገንፍሎ ወጥቷል ይላሉ። በክልሉ የተቀሰቀሰውን አመጽ የሚመራ አንድም ፓርቲ ሆነ ድርጅት የለም ያሉት አቶ አዳነ ህዝቡ ራሱን በራሱ እየተደራጀ ተቃውሞውን እያቀረበ ነውም ይላሉ። የእርሳቸው ፓርቲ እየሰራ ያለው መረጃን ማሰባሰብ ብቻ እንደሆነም ይገልጻሉ። በዛሬው ዕለት ፓርቲያቸው አጠናክሮታል ያሉትን ሪፖርትም ይዘረዝራሉ።
ባህር ዳር ላይ ጢስ አባይና ወንዳጣ የሚባል አካባቢ ላይ ህዝብ ሰላማዊ ሰልፍ ትናንት ወጥቶ ነበር። ዛሬ ከተማዋ ዙሪያውም በወታደር ተከባ ነው የዋለችው። አራት ሰው ዛሬ ሞቷል፣ ወጣቶች ናቸው። መንስኤውም ስራ ማቆም አድማ ላደረጉ እና ምግብ ፈልገው ለነበሩ ሰዎች ምግብ ሊሰጡ ሲሉ ያው በታጣቂዎች ነው የተገደሉት። ዛሬ ባህር ዳር ከቀኑ 6 ሰዓት ቀበሌ 9 ቀበሌ 17 እና ቀበሌ 14 ላይ ተኩስ ነበረ። የተጎዳውን ሰው ገና አላጣራንም። ወጣቶች ግን እየታፈሱ ወደ ፖሊስ ጣቢያ እንደሚሄዱ ነው ያለን መረጃ። ዳንግላ ላይ ትናንትና ከምሽቱ 1 ሰዓት ተኩል ጀምሮ ታጣቂዎች በእያንዳንዱ ነዋሪ ቤት ፍተሻ በማድረግ እጅግ በርካታ ወጣት ወስደው አስረዋል። እንደዚሁም የመኢአድ የሰሜን ቀጠና ኃላፊ የሆኑት አቶ ሙሉቀን አይናለም ዛሬ ከቀኑ 4 ሰዓት ላይ ከዳንግላ ከመኖሪያ ቤታቸው በፖሊስ ወስደው አሁን የት እንደታሰሩ አላወቅም፣ እያጣራን ነው። ይልማና ደንሳ አዴት ከተማ ህዝቡን መስለው ቀርበው ዛሬ 2 ሰው ገድለው ሄደዋል። ትናንትና ህዝቡ አንድ ፋርማሲስት ለማቃጠሉ ያው ዘግባችሁ ቀን ማረሚያ ቤት ዛሬ የነበሩ ታሳሪዎችን ግን ሙሉ በሙሉ ነጻ እንዲሆኑ አድርጓል። ደቡብ ጎንደር ደብረ ታቦር ከተማ ፋርጣ ወረዳ ልዩ ቦታው ጋሳ እየተባለ ላይ ትናንትና ሰልፍ ነበረ። በዚህ መስመር በአጠቃላይ ደብረ ታቦር፣ ወረታ፣ አዲስ ዘመን፣ ጋይንት ወይም ነፋስ መውጫ፣ አርብ ገበያ ዛሬ ሙሉ በሙሉ በስራ ማቆም አድማ ላይ ናቸው። ክማዳ ደራ አርብ ገበያ ገባ የሚባል ቦታ ላይ ስራ ማቆም አድማ አሁንም እንደቀጠለ ነው። በትናንትና ሰልፍ 4 ሰው ሞቶ ነበር። ከእነዚህ ውስጥ አንድ የሙስሊም እምነት ተከታይ እዛው ከተማዋ ላይ ተቀብሯል። አንድ ክርስቲያን የቀብሩ ስነ ስርዓት በዛሬው ዕለት ወገዳ መድኃኔዓለም እጅግ በርካታ የሰው ኃይል በተገኘበትና ወጣቶችን መፈክር እያሰሙ ህዝቡም በሰልፍ እንዲቀበር አድርጓል። የሁለቱ ሟቾች አስከሬን ወደ ቀበሌ 9 እና ቀበሌ 4 ወደ ገጠር እና ግርግር አለ። በሁለት ሄሊኮፕተር ወታደር ገብቷል። እንደገና ደግሞ አሁንም 8 ወራት ወታደር እየገባ ነው ያለው። ከጋሸና ወደ ጎንደር ማለት ከወሎ መሬት 5 ቶዮታ መኪና ተንቀሳቅሷል። ወደ ነፋስ መውጫ ደብረ ዘይት የምትባል ቦታ ላይ ወሎ መሬት ውስጥ ወጣቶች አስቁመዋቸዋል። ከደሴ እንደገና 4 ወራት ሙሉ ወጣቶች ተንቀሳቅሶ እየሄደ ነው።
እንደ አቶ አዳንና ያነጋገርናቸው ሰዎች ገለጻ በአሁኑ ወቅት በክልሉ ባሉ ከተሞች በተለያየ ቀን የስራ ማቆም አድማና እቤት ውስጥ የመቀመጥ ዘመቻ እየተካሄደ ነው። ሰልፎች እየተደረጉ ነው። በነዋሪዎችና በታጣቂዎች በኩል በሚኖሩ ግጭቶች የሰው ህይወት እየጠፋ ነው፣ እየቆሰለም ነው፣ ንብረት እየወደመም ነው። እንዲሁም ግለሰቦች እየታሰሩ ነው። በዛሬው ዕለት ጎንደር ከተማ ምን እንደሚመስል አቶ ክንዱሽ ሀጎስ የተባሉ የከተማውን ነዋሪ ጠይቄያቸው ነበር።
ያው ጎንደር ያለው ሁኔታ በአጠቃላይ አሁን ደህና አንጻራዊ ሰላም የሚባል ሁኔታ አለ። ከዚህ በተጨማሪ ዛሬ የወልቃይት አማራ ብሔርተኝነቱ ኮሚቴ አባል የሆኑት ኮሎኔል ደመቀ ዘውዱ ዛሬ ፍርድ ቤት ቀጠሯቸው ዛሬ ነበረ እና በቀጠሮ መሰረት ህዝቡም ያው እንደተለመደው ዛሬም ችሎት ለመታዘብ ቀርቦ ነበር። ነገር ግን እሳቸው አልቀረቡም ዛሬም ለዚህም እንደ ምክንያት ተብሎ የተገለጸው ነገር ምንድነው? ከዚህ በፊት ተደጋጋሚ ህዝቡ በቀጠሮ ሰዓት እየቀረበ ጉዳት እየደረሰበት ስለሆነ ህዝቡ ሳይጎዳ እሳቸው ወደ ቀጠሮ ቀርበው ሁኔታው የሚታይበት መንገድ ለማመቻቸት በሚል ለመስከረም አራት የመጨረሻ ቀጠሮ ተሰጥቷቸዋል ማለት ነው። ከተማው ያው ዛሬ ኖርማል እንቅስቃሴ ነው ያለው። ህዝቡ የተለመደ እንቅስቃሴ ስራውንም ጀምሯል። የነበረው አድማ በታሰበው መልኩ እስከተማ በሆነ መንገድ ያው አልቆ ወደ ኖርማል እንቅስቃሴ ተገብቷል። ነገር ግን አሁንም ሙሉ በሙሉ ሰላም አለ ብሎ ለመናገር የሚያስችሉ አንዳንድ ነገሮች አሉ። ያ ምንድነው? ለምሳሌ ትናንት ማታ 4 ሰዓት ላይ የጥይት ተኩሶች ነበሩ። ትናንት ብቻ ሳይሆን ከዚህ በፊት ማታ ማን አለሞ እንደሚተኩስ እና ለምን አላማ እንደሆነ በማይታወቅ ነገሮች ተደጋጋሚ ተኩሶች ይሰማሉ ማታ ማለት ነው።
ሌሎች ያነጋገርናቸው ነዋሪዎች በጎንደር ከተማ በሚገኘው ጎንደር ዩኒቨርሲቲ ውስጥም ግጭት እንደነበር ጠቁመውናል።
መምህራን ጋር ደሞዝ ጨመራ የሚል ነበር የነሱ ፕሮግራማቸው ወደፊት ሳውርቶት የነበረ ሚዲያ ላይ የተወራው ማለት ነው። ደሞዝ አልተጨመረም። ካልተጨመረ ተግባር እንጂ ወሬ መብላት ስለማንፈልግ አናስተምርም አሉ። ፈተና ላይ ናቸው ደግሞ የነበሩት። ተማሪዎች እንዲፈተኑ ሲባል ተማሪዎች ደግሞ አንፈተንም አሉ። ያልተማርነው በየት እንፈተናለን? በዚህ ግርግር ሰዓት መቼ ተምረን እኛም እንፈተነው? ተማርነው እኛ በመትረየስ እየተሸበርን እና እየሮጥን ጥይት ተኮሰብን በጭስ ቦምብ እየታፈነ እየዋልን እኛ ያልተማርነው በየት ነው ተምረናል ተብለን የምንፈተነው? እኛ ተምረናል። እንዲያው ዘንድሮ ክረምት ተምረናል። ከሐምሌ 5 ጀምሮ ትምህርት የሚባል ነገር አላገኘንም። አይደለም ትምህርት እንኳን የቤት እንኳን ሱቅ ተዘግቶ ዳቦ መግዣ የለንም ነው ያሉት እነሱ ያቀረቡት ጥያቄ።
በከተሞች እየተፈጠረ ያለውን ሁኔታ አስመልክተን የክልሉን የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁንን ጠይቄያቸው ነበር።
ክልሉ የተፈጠሩትን ችግሮች በቀጥታ እያስተካከለ ነው ያለው። የተከሰቱትን ችግሮች በዝርዝር አይቶ የደረሱትን ጉዳቶች በሁሉም ረገድ ጉዳቶች ደርሰዋል፣ ግን የደረሱትን ትክክለኛ መረጃ በተጣራ ሁኔታ ወደፊት እንሰጣለን። አሁን ግን መንግስትና የክልሉ ህዝብ የገጠሙትን ችግሮች ለመፍታት ርብርብ እያደረግን ያለ ነው እና አጠቃላይ መረጃ ግን የምንሰጠው ወደፊት ነው የሚሆነው።
በባህር ዳር ከተማ ነዋሪ የሆነች ወጣት ለደህንነቷ በመስጋት ስሟን እንዳልጠቀም ጠይቃኛለች። በባህር ዳር እየሆነ ያለው እንዳስፈራትም ትናገራለች።
እኛ ጓደኞቻችን ሞተው እንዴት እኛ እንቀመጣለን? ይብሻል ቤት እና ቁጭ በሉ ስንላቸው የሚዘስ ሳይሉ እና ቁጣው እስካሁን አልበረደም። ሰው እንደገና እየባሰበት የሚጠው ለምሳሌ አሁን 14 አካባቢ ኢስራት ደጋፍ የሚባሉ ሰዎች ላይ የጋራጅ ማቃጠል ነገር ነበረ ትላንት ማለት ነው። በየቦታ የመኪና ጎማ እያቃጠሉ መንገድ ይዘጋጋሉ ምናምን ነገር። ከሰዓት በኋላ ጠዋት ላይ ነበር ተኩስ የነበረ በየቦታ ድንጋይ ውርዋሮ አለ። ተቀጣጣይ ነገር ወደ እነሱ ምንትን ይባላል ማለት እና ልጆቹ ራሳቸውን ለመከላከል የተለያየ እርምጃዎች ምንም እንትን እዚህ ምልክ ይዞማትችው ነገር ነው በቃ። እስካሁን ለምሳሌ በዚህ ሲያልፉ መሳሪያህን ጥለህና ግጠመኝ ይላል። ብቻ ግን የሆነ ደስ የሚል መንፈስ አይደለም ያለው። በቃ ሰው እንደተቆጣ ነው። በጣም ቁጣው ደግሞ እንደዚህ ብለሽ የምትገልጽ ቁጣ አይደለም። ኢቨን አሁን ገበሬዎቹ ልጆቻችን እየሞቱ ባሪቻቸውን ስለሆኑ ነው የሚል ቁጣም እነሱ ጋም አለ።
በአጠቃላይ ነዋሪዎቹ እንደሚሉት በከተሞቹ የመከላከያና የመንግስት ታጣቂዎች በብዛት ይታያሉ። የዛኑ ያህልም ነዋሪዎች አደባባይ የወጡ መንገድ በመዝጋት ጎማ በማቃጠልና ፊት ለፊት በመጋፈጥ ተቃውሟቸው ያሳያል ይላሉ። ዓለም አቀፍ የሰብአዊ መብት ድርጅቶች፣ የክልሉ መንግስትና የመላው ኢትዮጵያ አንድነት ፓርቲ በአማራ ክልል ግጭቱ ከተጀመረ ጀምሮ በተለያየ ጊዜ ባወጡት ሪፖርት ወደ 80 የሚጠጋ ሰው ህይወት መጥፋቱን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
የዋልድባን ገዳም የሚያራቁት የደን ምንጣሮ እየተካሄደ መሆኑን፣ ጫካው እየተቃጠለ መሆኑን፣ በተለይ ዛሪማ አካባቢ የከሰል ንግድ እየተካሄደ መሆኑን የሚናገር ጥቆማ ደረሰን። ሁኔታውን ለማጣራት አዲሱ አበበ ወደ ዋልድባ በዚያውም ወደ አስተዳደሩ ደውሎ ተከታዩን አቀናብሯል።
ከዚህ ቀደም በዋልድባ ጉዳይ ያወያየኋቸውን አባት አግኝቼ በቅድሚያ የጠየኳቸው ጥቆማው እውነት ነው የሚለውን ነበር።
አዎ ትክክል ነው፣ የሰማኸው ነገር እውነት ነው። ዋልድባ ገዳም ውስጥ ነው እየተመነጠረ ያለ። በማህበር ተደራጅተው ፍቃዱን የሰጠው ደግሞ የአድርቃይ ወረዳ አስተዳደርና ግብርና ጽሕፈት ቤት ነው። በደንብ በዚህ ሙያ ያላቸው ሰዎች ከአርባ ምንጭ፣ ከጎጃም፣ ሌላም ቦታ ከተለያዩ ቦታ የሚያከስሉና የክፍል ሙያ ያላቸውን ሰዎች በመቅጠር ገዳም ውስጥ አስገብተው በጣም ሰፊ የሆነ ጥቅጥቅ ያለው እንደን እየመነጠሩ ብዙ ብዙ ጊዜ እድሜ ያስቆጠረ ደን ነው። እሱን ምንጥረው እያከሰሉ ወደ ትግራይ ነው በትላልቅ መኪናዎች የሚወስዷቸው እና በየወሩ ፍቃዱን ማሳደስ አለባቸው። ፍቃዱን ሲያሳድሱ ደግሞ 8,000 ብር በወር ይከፍላሉ። በእነሱ ውስጥም ያሉ ሰዎች ማለት አድርቃይ ወረዳ ውስጥ ያሉ ሰዎችም በዚህ በአክሲዮኑ ተደራጅተው 5,500 ብር በመክፈል ለአክሲዮኑ ከግብርና ባለሙያዎችም ከአስተዳደር ውስጥም ከከተማው ነዋሪም ከአድርቃይ የገቡ አሉ። አብዛኛዎቹ የገቡት የትግራይ ተወላጆች ናቸው እዚህ አድርቃይ የሚኖሩት እና ፍቃዱን የሰጣቸውም የአድርቃይ ወረዳ ግብርና ጽሕፈት ቤት ነው።
ፈቃዱ ተገኘ የተባለው ከአስተዳደሩ በተለይም ከግብርናው ክፍል ከሆነ እውነት የክፍሉ ኃላፊ የተባለውን ፈቃድ ሰጥተዋል? ከሰጡስ ለምን? ፈቃድ ለማግኘት 8,000 የሚከፈለውስ? አድርቃይ ላሉ ባለ አክሲዮኖች 5,000 በየወሩ መክፈላቸውስ ይሄ እውነት ነው? በወቅቱ የአድርቃይ አስተዳደር ግብርና ክፍል ኃላፊ የነበሩትና አሁን ግን የመተማ ከንቲባ አቶ እሸቴ ሞላን አግኝቼ ነበር።
በእኔ ፊርማ በእኔ ምናምን አንድም የወጣ ደብዳቤ የለም። ያም ብቻም አይደለም፣ በየወሩ የሚከፈል ብር ምንም የለም።
ፈቃዱ ምን ማድረጊያ ነው? ትሸቴ
ፈቃዱ የሚሰጠው አንደኛ አርሶ አደሮቹ የራሳቸው ማሳ ነው ውሃ የሚተኛበት ማለት ነው።
እሺ፣
ግድቡ ውሃ በሚሞላበት ጊዜ ባክ ሂዶ ብዙ እንትን አካባቢዎችን ይሸፍናል። ከገዳሙ ጋር ንክኪሳ ነው ወደ አርሶ አደሮች ማሳ ያለው ማለት ነው።
ከገዳሙ ጋር አይገናኝም።
ከገዳሙ ጋር በሚገናኝ ሰው ለገዳም ከገዳሙ ባለ ጉዳይ ላይ አይደለም ፈቃድ ሲሰጥ የነበረው። ኦልሬዲ ቀበሌው ከዛ አካባቢ ያለው ቀበሌ የሚልክ የነበር አንደኛ ያን ማሳው የአርሶ አደሮች ማሳ ነው፣ እንደገና ደግሞ ውሃ ይተኛበታል። ስለዚህ ውሃ ከሚተኛበት ከሚከስር የኛ የቀበሌው አለ አጠቃላይ ያለው አመራር ምናምን ይሰበሰብና ወደ ግብርና ይልካል። ከዛም በኋላ እንደ አጋጣሚ ያው በተለያዩ ጉዳዮች ላይ እኔም አልነበርኩም፣ በእኔ ፊርማ አንድም የወጣ ደብዳቤ የለም። በወቅቱ ይህ ጥያቄ ነጋቀሩ መቶም አያውቅም።
ውሃ የተኛበት መሬት የራሳቸው መሆኑን ምስክር የሚያመጡ አርሶ አደሮች ፍቃድ እንደሚጠይቁ፣ ባጭሩ መሬቱ የኔ ነው የሚል ማንም ሰው አስመስክሮ በዚያ አካባቢ ወንዝ ላይ ያረፈውን ዛፍ ለመቁረጥ ወይም ለማክሰል ፍቃድ ይጠይቃል ነው። ቀደም ሲል አባ የአድርቃይ ቀበሌ ኃላፊ የሆኑትን አቶ ሞላ ጫቅሌን አንስተውልኝ ነበር። አቶ ሞላ ምን ይላሉ?
እዚህ ከገዳሙ ጋር ተያይዞ በእርግጥ አንዳንድ ሰዎች የሚያነሱት ነገር አለ።
ምን?
ወልቃይት ስኳር ፋብሪካ ግድብ አለ ዘሪማ ወንዝ የሚገደብበት።
እሺ።
እና እሱ ግድቡ ከሚሰራበት እና ውሃው ወደ ላይ ከሚመለስበት ከሚቆምበት አካባቢ ያለውን ውሃው የሚያርፍበት ቦታ ዛፍ አለው እና ይህ ዛፍ ለጃልባ ቀዘፋና አሳ እርባታም በእግረ መንገዱ ስለሚካሄድ ለአሳው መርዝ ይኖረዋል። ዛፎቹ ባለው ካሉ መርዝ ይኖረዋል፣ ለጃልባ ቀዘፋም ምቹ ሁኔታ አይፈጥርም የሚል በጥናት የተረጋገጠ ሁኔታና ውሃ የሚያርፍበት በካርታ የተከለለ ቦታ አለ።
እሺ።
እና እሱ የተከለለው ቦታ ላይ ያለው ነገር እንዲወገድ በሚል ያው እንጨቱ ከሚከስር መከሰል አለበት የሚል የሆነ የተፈጥሮ ሀብት ባለሙያዎች የሆነ መረጃ ሰጥተዋል፣ እንዲከሰል ማለት ነው።
እሺ።
ምናልባት ግን ከገዳሙ ጋር ተያይዞ ያለው ነገር ትክክል አይደለም፣ ሰል መከሰል የለበትም በሚል ህብረተሰቡም ሀሳቡን አቅርቧል። ወረዳውም አደርካ ወረዳ አመራርን ቁጭም ባይቶ ትክክል አይደለም በሚል በአሁኑ ሰዓት እንዲቆም የተደረገበት ሁኔታ ነው ያለ። በተጨባጭ ቁሟል፣ ግን ወደ 9 የሚሆኑ የህዝብ ተወካዮች ሂደው ቦታውን እንዲያዩትና መቆሙንና ለመቆሙን እንዲያረጋግጡ መልእክት ተሰጥተው አይተው እንዲመጡ ሰዎች ተመልምለው የተላኩበት ሁኔታ ነው ያለ።
አሁን እንግዲህ ከሰል ማክሰሉ ቆሟል። የሚጠራው ጉዳይ ሁለት ነው። አንዱ ከገዳሙ ጋራ በእርግጥ ከሰል ማክሰሉ ይገናኝ ወይም ይያያዝ ከሆነ በእርግጥ ይህን ፍቃድ መጀመሪያ ማን እንደሰጠ ማግኘት ነው። እንደገና ወደ አባ ልመለስና ከሰል ማክሰሉ እንዴት እንደቆመ የገለጡልኝን ላሰማ።
የቆመው በአካባቢው ህብረተሰብ ንቅናቄ ነው። ሰኔ 25 ቀን አሊ የተባለ ቀበሌ ይህንን ጥቆማ ሲሰማ ህዝቡ በመሰባሰብና በመነጋገር በተለይ የታጠቁ ገበሬዎች በመሰባሰብ ወደ ዘሪማ ቀበሌ በመሄድ አቶ ሞላ የተባለውን የቀበሌ ሊቀመንበር ወይም አስተዳዳሪ ገዳሙ እየተመነጠረ ለምን ዝም ለታያለህ ብለው ይሄን ጥያቄ ሲያቀርቡለት እኔ የማውቀው ነገር የለኝም። ነገር ግን ይሄ አለ ከተባለ ሰዎች እንላክና ወደ ገዳሙ አጣርተው ይምጡ ከዛ በኋላ እናስቆማለን የሚል መመሪያ ሰጣቸው። ወዲያው ህዝቡ ሰው ይመርጥና 20 ሰዎች ነው እነዚያን ሰዎች ወደ ገዳሙ ይልካቸዋል። ገዳሙ ውስጥ ሲልካቸው በትክክል የተነገረው ወሬ እውነት ስለሆነ የሚመነጥሩትንና ክስል የሚያከስሉትን ሰዎች አግኝተው በማሰር 17 ሰዎች አስረው 750 ኩንታል ተደርድሮ አገኙ። ከሰዓት በኋላ ወደ ዘሪማ እዛቸው ተመለሱ። አስረው ሰዎቹ
ወደ ቀበሌው ህዝቡ ነው አሳሪው ማለት ነው።
አዎ፣ አቶ ሞላም ይህንን ሀሳብ ከህዝቡ ጎን በመቆም በትክክል ጥሩ አድርጋቸዋል በማለት ተቀብየዋለሁ የሚል አብሮ ከህዝቡ ጎን ቆመ።
አሁን ምንድን ነው የሚካሄደው ያለው? ከሰሉ ማክሰል ቆሟል። ሰዎቹም ታሰሩ ተፈቱ ወይስ እንዳንድ ታሰሩ ናቸው?
እነሱ ተፈተው ፍቃድ የሰጠው አካል ማን ነው ተብሎ ፍተሻ ሲደረግ የአድርቃይ ግብርና የነበሩ ሰዎች አቶ መኮንን፣ አቶ አበበ፣ አቶ ሙሉ አለም የተባሉ 3 ሰዎች፣ ሌላ 2ም አሉ ስማቸውን አላወቅኳቸውም፣ 5 ሰዎች በቁጥጥር ስር ውለው ፖሊስ ምርመራውን እያጣራ ነው። እነዚያኞቹ ለተወሰነ ቀን ከታሰሩ በኋላ ቢያንስ ከሳምንት በላይ ታስረው ተለቀዋል። አሁን በቦታው ላይደርሱ ተለቀዋል። ሌሎች እንደገና የሚፈለጉ ሰዎች አሉ። አቶ አራአያ የአባቱን ስም አላውቀውም፣ አቶ ዘነበ፣ መቶ አለቃ ደጀን የተባሉ ሰዎችም እየተፈለጉ ነው። አብረው ባክሲዮኑ ገዳሙ እንዲመነጠርና እየተመነጠረ ያው የሚያገኙትን ገቢና ትርፍ አብረው የሚካፈሉ ናቸው። ሌሎችም አሉ።
ይሄ ምንጣረው ግን ከስኳር ፋብሪካ ታቅዶ ነበር። አሁን ይለቅ አይለቅ ይጀመር አይጀመር አላውቅም። ከሱ ጋር የተያያዘ ይሆን
ስኳር ፋብሪካው? አቶ አዲሱ ምን ጊዜም አይሰራም። ይሄ በእርግጠኝነት የምንናገረው ነው። የወልቃይ ስኳር ፕሮጀክት እስካሁንም አልጀመረም፣ ስራም አልተፈጸመምም፣ ሊጀምርም አይችልም፣ ወደፊትም አይጀምርም።
ዋና ጉዳይ ያለው አድርቃይ አስተዳዳሪ አቶ ሰርካለም ወርቄ ዘንድ ይሆናል። ያም በእርግጥ ፈቃድ ተሰጥቶ ከሆነ ነው። ፈቃድን የሰጠው ክፍል ማን ነው የሚለው ዋና ጥያቄ ነው። እና የዚህ ነገር ማሰሪያም ደግሞ ያ በመሆኑ አቶ ሰርካለምን ዛሬ ፈልጌ አላገኘኋቸውም። ነገ ወይም ሳገኛቸው ቁርጡን ይዤ መለሳለሁ። ለአሁኑ ሰላም።
የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፖ ግራንዴ ዩጋንዳ ውስጥ ያሉትን የተጨናነቁ የስደተኛ መጠለያ ሰፈሮች እየጎበኙ ናቸው። ባለፈው ሐምሌ ወር ደቡብ ሱዳን ውስጥ ግጭት ከተጀመረ አንስቶ ወደ 90,000 የሚጠጉ ደቡብ ሱዳናውያን ወደ ዩጋንዳ ተሰደዋል። ኤሊዛቤት ፓለት ከጉሉ ዩጋንዳ ያጠናቀረችው ዘገባ አለ። አዳነች ፍሳዬ ታቀርባለች።
ሰሜን ኡጋንዳ በሚገኘው ኒውማንዚ መሸጋገሪያ ማዕከል ያሉ ስደተኞች የተባበሩት መንግስታት ድርጅት ከፍተኛ የስደተኞች አገልግሎት ኮሚሽነር ፊሊፖ ግራንዲን በዘፈንና በጭብጨባ ተቀብለዋቸዋል። ስደተኞቹ በተወሰነ የስደተኞች ሰፈር ከመጠለላቸው በፊት እንደ መሸጋገሪያ ለማገልገል የተመሰረተው ኒውማንዚ በአሁኑ ወቅት በብዙ ሺህ የሚቆጠሩ ስደተኞች ይገኙበታል። የአንድ ስደተኛ ቤተሰብ አባላት ኑሮ ከባድ እንደሆነ ሲያስረዱ በቂ ምግብ እንደሌለ፣ ብርድ ልብስም ሆነ ምግብ ለማብሰል የሚቻልበት ድስት እንኳን እንደሌለ ገልጸዋል። ያለው ምግብም ባቄላ ብቻ ነው ይላሉ። የኡጋንዳ መንግስት ስደተኞቹን ቢዲቢዲ ወደ ተባለ አዲስ ሰፈር በማዛወር የመጨናነቁን ሁኔታ ለመቀነስ እየሞከረ ነው። 100,000 የሚሆኑትን ለማስፈር ችሏል። ያም ሆነ ግን ገና መሰረተ ልማት ስላልተዘረጋ የንጽህና ችግር በመኖሩ ሰላዮች ሊኖሩ ይችላሉ በሚል ስጋትና በሰፈሩ ግጭት እንዳይነሳ በመፍራት ብዙ ስደተኞች ወደ ደቡብ ሱዳን መመለሱን እየመረጡ ነው። በርካታ ስደተኞች በተናገሩት መሰረት ከመሸጋገሪያው ሰፈር ወደ ሌላ አንሄድም ባሉበት ወቅት ፖሊሶች እምባ አስመጪ ጋዝ እንደተኮሱባቸው ጠቁመዋል። አሁንም አንድ ስደተኛ ቤተሰብ ያስረዳል።
We have ran from South Sudan because of gun. And then we reach here also the police, Uganda government use...
ከደቡብ ሱዳን የተሰደድነው በተኩስና ግጭት ምክንያት ነው። እዚያ ስንደርስ ደግሞ ፖሊሶችና የኡጋንዳ መንግሥት ባስለቃሽ ጋዝ ድብደባን ተጠቀሙ። ልጆችም ሆኑ ትልልቆቹ ያለቀሱ ነው። ምክንያቱም የሚያቃጥል ጭስ የሚረጩት ቦምቦች አይንና ጆሮን ይጎዳሉና።
የተባበሩት መንግስታት ድርጅት ከፍተኛ የስደተኞች አገልግሎት ፖሊሶች በስደተኞች ላይ እንባስ መጭ ጋዝ ስለመተኮሳቸው ጉዳይ እንደማያውቁ ገልጸዋል። ቢዲቢዲ የተባለው የስደተኞች ሰፈር ገና እየተገነባ መሆኑን የገለጸው የስደተኞች አገልግሎት ስደተኞቹ በአዲሱ ሰፈር ለውሃ፣ ለምግብና ለመጠለያ ተደራሽነት እንደሚኖራቸው በእርግጠኛነት መናገር እንደሚችል ገልጿል። የስደተኞቹ አገልግሎት ከፍተኛ ኮሚሽነር ግራንዲ የኡጋንዳ መንግስት አዲስ ስደተኞችን ተቀብሎ በማስፈር ረገድ ትልቅ ስራ ሰርቷል። ይሁንና የዓለም ማህበረሰብ በኡጋንዳ ለተፈጠረው አስቸኳይ ሁኔታ ትኩረት መስጠት አለበት ብለዋል።
Nowhere in the world I have seen and I've been in many refugee situations. Nowhere in the world have I seen
ብዙ የስደተኞች ሁኔታዎችን ያየሁ ሰው እንደመሆነ መጠን በኡጋንዳ ያየሁትን ከሁለት ወራት ባነሰ ጊዜ ውስጥ የስደተኞች ሰፈር የመጀመሩን አይነት ሁኔታ ግን የትም አይቻለውም። እዚህ ፓጊሪኒያ ላይ ብቻ 22000 ሰዎችን ለማስፈር ተችሏል። ይህ ቡድን ብቻም አይደለም። ሆኖም ሁሉንም ለማስጠንቀቅ የምፈልገው አንድ ነገር አለ። አስፈላጊውን እርዳታ ካላገኘንና ከሱዳን የሚሰደዱት ሰዎች ብዛት በዚህ አያያዙ ከቀጠለ ከባድ ሁኔታ ይፈጠራል።
ግራንድ ያያይዘውም ዓለም አቀፍ ማህበረሰብ እዚህ ላለው ቀውስም በአውሮፓ ላሉ ስደተኞች የሚያደርገውን ረድኤት ያህል ማድረግ እንዳለበት ሲያስገነዝቡ፣ በአውሮፓ ላሉ ስደተኞች ቀውስ ከ60 እስከ 70 ከመቶ ያህል ረድኤት አግኝተናል። እዚህ ግን ከሚያስፈልገው ረድኤት መጠን ከ20 እስከ 30 ከመቶን ብቻ ነው ያገኘነው ብለዋል። ኡጋንዳ አብዛኞቹ ከኮንጎ፣ ከቡሩንዲና ከደቡብ ሱዳን የተሰደዱ 570 ሺህ የሚሆኑ ስደተኞችን ተቀብላለች። አብዛኞቹ ደቡብ ሱዳናውያን ወደ ሀገራቸው ለመመለስ የሚፈልጉ ቢሆንም ግጭቱ የሚያቆምበት ምልክት አይታይም።
ከምሽቱ 3 ሰዓት ከ41 ደቂቃ ነው አዲስ አበባ ላይ። አሁን በ19 በ22 እና በ25 ሜትር ባንድ አጭር ሞገድ የምትሰሙት የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። በነገራችን ላይ በ22 ሜትር ባንድ ተጨማሪ የስርጭት መስመሮችን ልስጣችሁ። በ22 ሜትር ባንድ በ13615 ኪሎ ሄርትስ እንዲሁም በ25 ሜትር ባንድ በ12110 ኪሎ ሄርትስ ደግሞ አለውኝ። በ22 ሜትር ባንድ በ13615 ኪሎ ሄርትስ፣ በ25 ሜትር ባንድ በ15110 ኪሎ ሄርትስ። እስካሁን ባሉ መስመሮቻችን ላይ በተጨማሪ ዝግጅቶቻችንን በየዕለቱ መከታተል ትችላላችሁ። ኢንተርኔትም ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ዌብሳይታችን ነው፣ ታገኙናላችሁ። በፌስቡክ እና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። ወደ ተከታዩ ዝግጅት እንሸጋገር።
በአማራ ክልል የሚካሄዱ ሰልፎችና ህዝባዊ ተቃውሞዎች የሚሳተፉና በማህበረሰብ የመገናኛ ብዙሃን መረጃ የሚያስተላልፉ ወጣቶች ስለ ሰልፎችና አጠቃላይ መፍትሄዎች ምን ይላሉ? መንግስትና በሀገር ውስጥ የሚንቀሳቀሱ ተቃዋሚዎችስ? ተቃውሞዎቹን አስመልክቶ በፌስቡክ ከእናንተና ከወጣት የፖለቲካ ተሳታፊዎች እንዲሁም የአማራ ክልል ባለስልጣናት ደግሞም የተቃዋሚ ፓርቲዎችን ድምፅ ያካተተ ውይይት ሄኖክ ሰማእግዜር አሰናድቷል። ወደ ውይይቱ እንለፍ።
መኢአድ መግለጫ አውጥቷል። በአማራ ክልል የሚከሰተው ሁኔታ በጣም ያሳስበኛል። መንግስት ሁኔታውን የማይፈታ ከሆነ እኛም ይህን የሰላማዊ እንቅስቃሴ በመምራት እንሳተፋለን የሚል ነው። የድርጅቱ ምክትል ፕሬዚዳንት ከባልደረባዬ ሰለሞን አባተ ጋር ተነጋግረው ነበር። እነሱን እናሰማችሁ። አስተያየቶቻችሁን አት ቪኦኤ አማሪክ ላኩልን። እንግዶችን አስተዋውቃችኋለሁ።
መንግስት ያስቀመጣቸው ቅድመ ሁኔታዎች አሉ። ለእነዚህ ጉዳዮች መንግስት መልስ የማይሰጥ ከሆነ በአፋጣኝ ችግሩን የማይፈታ ከሆነ ለኢትዮጵያ ሕዝብን ጥሪ አቅርቧል። ድርጅታችን መያድ የሰላማዊ ትግሉን ወይም የሕዝቡን ትግል ሕዝባዊ ትግሉን በመምራት እንደሚገደድና ወደ ትግሉ በኃላፊነት እንደሚገባ አስምሮበታል። እነዚህ ጥያቄዎች የማይመለሱ ከሆነ ሕዝባችን ሲያልቅ ቆመን የማናይ መሆኑንና ወደ ትግሉ የምንቀላቀል ለመምራት የምንገደድ መሆኑን አስምሮ
መግለጫ አቋም መግለጫ አውጥቷል ድርጅታችን።
በዚህ መያድ ባወጣው መግለጫ ላይ ያላችሁን አስተያየት ላኩልን። ጥያቄዎችም ካሏችሁ በዚህ ስቱዲዮ ሆነው ለእናንተ ጥያቄዎች መልስ የሚሰጡ እንግዶች ይዘን ነው ስንወያይ የምንቆየው። አስቀድሞ የመያድን መግለጫ የሰጡን አቶ ሙልጌታ አበበ የድርጅቱ ምክትል ፕሬዚዳንት ናቸው። እንግዲህ ይህንን ሁኔታ አስመልክቶ በተለይ በአሁኑ ወቅት በአማራ ክልል የሳምንቱን መጨረሻ ተንተርሶ እየተከናወኑ ያሉ ሁኔታዎችንና የመንግስት ምላሽ እንዲሰጡን የክልሉን መንግስት ቃል አቀባይ አስቀድሜ አነጋግሬያቸው ነበረ። አቶ ንጉሱ ጥላሁን የሰጡትን አስተያየት እናስደምጣቸዋለን። ጀማል መሐመድ ሰው የሚፈልገው ነጻነት ነው ብሏል። ጀማል እናመሰግናለን፣ ፌስቡክ አት ቪኦኤ አማሪክ ላይ ለሰጠህን አስተያየት። ሌላኛው አሉላ አባነጋ ነው፣ የዘወትር ተከታታያችን። ሄኖክ እሱ ባይናገርም እድሜ ለቴክኖሎጂ በየደቂቃዋ የተፈጸሙትን ሁሉ ለመስማትና ለማወቅ እንችላለን ብሏል። ይህንን ያለው የአማራ ክልል ቃል አቀባይ አቶ ንጉሱ ጥላሁን የተናገሩትን ተንተርሶ ነው። ከአቶ ንጉሱ ጥላሁን እንስማውን።
የስራ ማቆም ሁኔታዎች ተከስተዋል በትራንስፖርት አገልግሎት ሰጪ ተቋማትና ወደ መጨረሻም ላይ በመንግስት ሰራተኞች፣ የመንግስት መስሪያ ቤቶች፣ ከዛም ቀደም ብሎም በዛሬው ዕለትም በሌሎች አጎራባች ዞኖች ያሉ ከተሞች እንደዚሁ እነዚሁ ክስተቶች ተከስተዋል። ሰልፎች ነበሩ፣ ግርግሮች ተፈጥረዋል። በዚህ ምክንያት የህዝብና የመንግስት ንብረት ውድመት ተከስቷል። የሰው ህይወትና አካል መታጣትም ተከስቷል። በተለየ ሁኔታም አንዳንድ ወገኖች ላይ የግለሰቦችን ቤት ማቃጠል፣ ንብረት ማውደም ጥፋቶች ጠፍተዋል። በዚህም ምክንያት የክልሉ መንግስት ይህንን ህግ የማስከበር የህብረተሰቡን ሰላም የማስጠበቅ ህይወቱንና ንብረቱን የመታደግ ግዴታ ስላለበት ህገ መንግስታዊ ስርዓቱንም የመጠበቅና የማስጠበቅ ግዴታ ስላለበት ይህን ተልእኮውን በመወጣት ላይ ነው። በዚህም እጅግ ጥንቃቄ በተሞላበት ሁኔታ ለመንቀሳቀስ ጥረት እየተደረገ ነው።
ጥንቃቄ የተሞላበት እርምጃ እየወሰደ እንደሆነ ነው የገለጹት። ይህንን አስመልክቶ በንብረትም በሰው ህይወትም የደረሰውን ጉዳት መጠን ታውቃላችሁ?
ቅድም እንደገለጽኩት በህይወት ላይ ጉዳት ደርሷል፣ በአካልም ላይ በንብረትም ላይ። ይሄ የመንግስትም የግልም ግለሰቦችም ነው። አንዳንዶቹ የመንግስት የልማት ተቋማትም ጭምር ጥቃት ደርሶባቸዋል። አሁን በዝርዝር በእያንዳንዱ ላይ በሰውም በንብረትም ላይ የደረሰውን ዝርዝር መረጃ በተደራጀ መልኩ የምንሰጠው ነው የሚሆነው።
አቶ ንጉሱ እናመሰግናለን። አስተያየቶቻችሁ እየደረሱን ነው ያሉት ነጻነት ኢትዮጵያ፣ ስማዳ ቁጥራቸው በውል ያልታወቀ ሰላማዊ ሰዎች ተገድለዋል፣ ይሄ ነው ወይ ጥንቃቄ የተሞላበት የሰላም መጠበቅ የሚሉት በሚል አስተያየት ሰጥተዋል። ሌሎችም አስተያየቶቻችሁ እየደረሱን ነው፣ በቀጥታ የምንወያይበት ይሆናል። አሁን መስመር ላይ ያሉትን እንግዶቻችንን እናስገባና ከእነሱ ጋር ውይይት እናደርጋለን። ቀዳሚው ከመርሃዊ ነው የሚሆነው። ስምህ እንዲጠቀስ አልፈለክም፣ ስለዚህ በከተማህ ነው የምጠራ። መርሃዊ።
ኦኬ። እንግዲህ ጀምሮ ህገ መንግስቱ የአማራን ህዝብ ጥያቄ ወይም ደግሞ የአማራ ውክልና ስለሌለው ይሄ ህገ መንግስት እኛ እንደ ህጋዊ የማንቀበለው ነው። እንደ አማራነታቸው ተጋድሎም መርሃዊ ላይ ሲካሄድ የዋለው እንደ አማራነት ነው። እንዲሁም ደግሞ በመርሃዊ ላይ ሊኖሩ የነበሩ ሰላማዊ ዜጎችን እየጠቆሙ ለህወሓት ከአሁን በፊት ህይወታቸው ሰላማዊ እንዳይሆንና የተረጋጋ ኑሮ እንዳይኖሩ ሲያደርጉ የነበሩ ግለሰቦች ላይ እና ሰላዮች እንዲሁም የህወሓት ተላላኪዎች ላይ ንብረት እርምጃ ተወስዷል።
እናመሰግናለን መርሃዊ። ሁለት ደግሞ በተለይ አደረጃጀቱ ምን እንደሚመስል በስልክ ያነጋገርናቸው በርካታ ወጣቶች ሲገልጹልን የነበረው ህዝቡ ማንም እንደዚህ በንቃት ሳያደራጀው ብሶቱ ወደ አደባባይ እያወጣው እንደሆነ ነበረ ሲገልጹ የነበረው። መስመር ላይ በማህበረሰብ የመገናኛ ብዙሃን መረጃውን ከሚያሰራጩ ሰዎች ስለ አደረጃጀቱ እንሰማለን። አንደኛው ከዩጋንዳ ነው፣ አሮን በየነ ይባላል። እንደምን አለ አሮን?
እግዚአብሔር ይመስገን። ሰላም፣ እንዴት ናቸው?
አለን። ከዩናይትድ ስቴትስ ደግሞ ታዘበው አሰፋን ይዘናል። ወጣት የፖለቲካ መሪ አቀንቃኝ ነው። እንደምን አመሸ ታዘበው?
ደህና፣ እግዚአብሔር ይመስገን።
እንዴት እንደሆነ የምትገናኙት የምትደራጁት በመግለጽ ብትጀምሩ።
በመሰረቱ ይሄ አሁን የሚደረገው እምቢተኝነት ወይም ህዝባዊ ትግል ወይም ህዝባዊ ማዕበል ማንም የፖለቲካ ድርጅት ያደራጀው ወይም የፖለቲካ ድርጅት የሚመራው አይደለም። በረዥም ጊዜ ብሶት ተጠራቅሞ የቆየ የጭቆና በደል ያንገፈገፈው ህዝብ ያንን ጭቆና ከትከሻው ለማውረድ የሚደረግ የእምቢተኝነት ትግል እንጂ አንድ የፖለቲካ ድርጅት ወይም የአንድን የፖለቲካ ድርጅት ማኒፌስቶ ተከትሎ የሚካሄድ የእምቢተኝነት ትግል ወይም አመፅ አይደለም። በመሰረቱ ይሄ ለረጅም ጊዜ የቆየ የፖለቲካ ድርጅቶች ሲታፈኑ፣ መሪዎች ሲታፈኑ፣ ሰው በቋንቋቸው በጎራ ፍርዳ በቤንሻንጉል አማራዎች ሲፈናቀሉ፣ የተለያዩ በደሎች በአንድ ሀገር ውስጥ አንዱ እንደ ጌታ አንዱ እንደ ባሪያ አንዱ የሚበላው አጥቶ አንዱ ቁንጣን እያሰቃየው በመኖሩ ምክንያት በብሶት የተነሳ እምቢተኝነት ነው።
አስተያየቶች እየደረሱን ነው። ፌስቡክ ላይ በርካታ አስተያየቶች። የመጀመሪያው ምህረት አባቡሽ ሞላ የወንድ ይሁን የሴት አላወቅኩም፣ በእንግሊዝኛ ነው፣ እኔ ወደ አማርኛ በቀጥታ እየተረጎምኩኝ ነው የማሰማችሁ። ኢፒአርዲኤፍ በስልጣን ለመቆየት ከፈለገ ራሱን መለወጥ ማሻሻል አለበት፣ የህዝቡን ጥያቄ መመለስ አለበት። ግን ህወሓት በጣም የተዳከመ እና ደግሞ በአሁኑ ጊዜ ችግሮችን የመፍታት አቅሙም እንደዚሁ የተዳከመ ነው። ስለዚህ በቅርቡ ኢህአዴግ ያወጣውን መግለጫ እንኳ ስንመለከት ፓርቲው ምን ያህል ሰው እንዳጣ የሚያሳይ ስለሆነ አሁን በነሱ በኩል ያለውን ምላሽ መጠበቅ ያስፈልገናል የሚል አስተያየት ነው የሰጠችው የሰጠው ምህረት አባቡሽ ሞላ ፌስቡክ ላይ አትቪ አማሪክ ላይ። ሌላም ቢንያም ተክሌ መንግስቱ ለህዝቡ ስልጣኑን ማስረከብ አለበት፣ ህወሓት በቃን፣ ሌላ የመሞከሪያ ጊዜያችን ነው ብሏል። መራዊ መስመር ላይ የለም፣ ወደ ዩጋንዳ ልሂድ። እነዚህን አስተያየቶች ፌስቡክ ላይ በርካታ ወጣቶች እየተሳተፉበት ያለ ጉዳይ ነው። ምን ትላለህ አሮን በየነ?
አመሰግናለሁ። እንግዲህ መጀመሪያ ወጣቱ በያለበት በሚኖርበት በሚማርበት በሚሰራበት አካባቢ ተፈላልጎ መገናኘት የግድ ያለበት ዋናው ምክንያቱ ህወሓት አምኖበት የሚከተለው ዘዴ ከቀጥተኛው ንጹህ ስነ ምግባር የራቀ በመሆኑ በውስጡ ከበውት ያሉት ዘራፊዎች፣ ሐሰታውያን፣ አስመሳዮች፣ አድርባዮች በመሆናቸው የህዝቡን ጥያቄ የመመለስ አቅም ስለሌላቸው ወጣቱ ተደራጅቶ ሞትን ሳይፈራ መሳሪያ የታጠቀውን የአጋዚ ወታደር በድንጋይና በዱላ እየገጠመ ያለበትን ዋናው መሰረታዊው መነሻ የበደሉ የግፉ ከልክ ማለፍ ነው። የተቃዋሚ ድርጅቶችን አክስመዋቸዋል። ለእውነትና ለቁም ነገር ቦታ ስለሌላቸው የተማረውን አካል አሰድደውታል። ከዚህ በኋላ እነዚህ ሰዎች የሰሩት ወንጀል ስለሚያስፈራቸው ስልጣንም ሙጭጭ ብለው አለቅም ማለታቸው አይቀርም። ለዛ ምን ወጣቱ የሚያደርገውን ተጋድሎ የሚያደርገውን ህይወቱን መስዋዕት እያደረገ ያለው ለዚህ ነው። በማህበራዊ ሚዲያ በሚደረገው ትግል ላይ የህወሓትን ተንኮል በግልጽ እየተነጋገረ በግልጽ እየተወያየን ነው ያለ ነው።
በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ስርጭት ነው እየተከታተላችሁ ያላችሁት። ክቡራትና ክቡራን፣ የፕሮግራም ማስታወቂያ አለን።
የኢትዮጵያ ሁኔታ ያሳስቦታል አቶ
እንደው ይሄ ጥያቄ በዚህ ደረጃ የሚጠየቅ አይደለም። ያሳስባል ሳይሆን እንቅልፍ ይነሳል፣ ያስጨንቃል። ምናልባትም እንደው ወደ ቅዠትም የሚያመጣና ከባድ ያለመረጋጋትና ቀውስን ሊያመጣ የሚችል ነው።
አቶ ይልቃል ጌትነትን የሰማችሁት የሰማያዊ ፓርቲ ሊቀመንበር ናቸው። በነገው ምሽት ዘርዘር ያለ ቆይታ ያደርጋሉ ከአዲሱ አበበ ጋር። ጠብቋቸው። አንድ ተጨማሪ ደግሞ ማስታወቂያ ላክል። ኮንሶ ከወረዳ ወደ ዞን ይደግ የሚለው ጥያቄ ተቀባይነት ባለማግኘቱ በመንግሥትና በሕዝቡ መካከል አለመግባባት መፈጠሩ እየተሰማ ነው።
ፍጹም በቃ ይህ ሰብአዊ የሆነ ድርጊት ነው። በኮንሶ ላይ ህዝብ ላይ እየተፈጸመ ያለው ህዝቡ ደግሞ ሱካር እናንትን እንዳያገኝ ግድና ኢንዱስትሪም እዛ ውስጥ ነው ያለው፣ ኦልሬዲ ተዘግቶበታል። ይህ ብቻም አይደለም፣ ሴፍትነት የሚባል አለ። አሁን በአውሮፓ ህብረት ለድሃ ድሃ የሚሰጥ ገንዘብ አለ። የስድስት ወር በሙሉ አልተከፈልም። አሁን ሰባተኛው ወር ይይዟል።
እሱም አሁን የመንግስት ስራ ተቋርጧል። ልክ ነው። ነገር ግን የመንግስት ስራውን እንዲቋረጥ ያደረገው የክልሉ መንግስት አይደለም። የክልሉ መንግስት መደር መሰራት ያለበት ስራ እንዲሰራ ሁሉ ነገር ኦፕን አድርጓል። ነገር ግን አሁን ላይ ያለው ምንድን ነው? በመዞን የመደራጀት ጥያቄ መልስ ስላላገኘ ብቻ የመንግስትን ስራ አንሰራም ብሎ መውጣቱ ተገቢ አይደለም፣ ትክክል አይደለም። የክልሉ መንግስትም ትክክል እንዳልሆነ ያምናል። ነገር ግን ደግሞ በጉልበት ሳይሆን በገዛ በራሳቸው በጎ ፍቃድ ገብተው እንዲሰሩ አሁንም ክፍት ነው፣ ሁሌም ክፍት ነው የሚሆነው ማለት ነው።
ቀደም ሲል የሰማችኋቸው ጥያቄውን ለማስፈጸም ከህዝብ ከተመረጡ 23 የኮሚቴ አባላት አንዱ የሆኑትን አቶ ገመቹ ጎንፋን ነበረ። የተከተሏቸው ደግሞ የደቡብ ክልላዊ መንግሥት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ ወይዘሮ ሂክማ ቀይረዲን ናቸው። በነገው ምሽት ሙሉ ዘገባው ይቀርባል፣ ጠብቋቸው።
አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ደቡብ ሱዳንን አስመልክቶ የአካባቢው ሸሪክ አገሮች ውጭ ጉዳይ ሚኒስትሮች በቅርቡ ናይሮቢ ውስጥ ተገናኝተው ከተወያዩ በኋላ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ሲናገሩ በተባበሩት መንግሥታት የጸጥታው ምክር ቤት ሥልጣን የሚቋቋም የአካባቢው ደህንነት ጥበቃ ኃይል አስፈላጊ ነው ብለዋል። ግብረ ኃይሉ በዋና ከተማዋ ጁባ የሲቪሎችን ደህንነት በመጠበቅና ባለፈው ዓመት በተፋላሚ ወገኖቹ የተደረሰውን የሰላም ስምምነት ተግባራዊ እንዲሆን በመርዳት ያግዛል ሲሉም አስረድተዋል ሲል ይጀምራል የዕለቱ የቪኦኤ ርዕሰ አንቀጽ። የዓለሙ ድርጅት የጸጥታው ምክር ቤት ከደቡብ ሱዳን ተልእኮ ጋር በመተባበር የአካባቢው የጥበቃ ኃይል እንዲቋቋም ከውሳኔ የደረሰው ከሁለት ሳምንታት በፊት ነው። ያ የሆነውም በዋና ከተማዋ ውስጥና አካባቢዋ በፕሬዝደንት ሳልቫኪር እና በቀድሞው ተቀዳሚ ምክትል ፕሬዝደንት ሪክ ማቻር ታማኞች መካከል ውጊያ ከተቀሰቀሰ በኋላ ነው። ቀደም ሲል በሐምሌ ወር ውስጥ ለአራት ቀናት በተካሄደ ውጊያ የሁለቱም ወገኖች ወታደሮች በርካታና አሰቃቂ ወንጀሎች ፈጽመዋል። አስገዳጆች ይፈጽመዋል፣ ገለዋል፣ ከባድ ውድመት በንብረቶች ላይ አድርሰዋል። የመንግሥቱ ኃይሎችም የተባበሩት መንግሥታት ለሲቪሎች ጥበቃ ያነጻቸውን አካባቢዎችና የድርጅቱን ቅጽር ግቢዎች አጥቅተዋል። በደቡብ ሱዳን ግጭቶቹ ከጀመሩ ከ2013 ዓ ም እንደ አውሮፓውያን ዘመን አቆጣጠር ወዲህ ብዙ ሺህ ዜጎች ተገለዋል፣ ከ2 ሚሊዮን በላይ የሚሆኑ ከቤት ንብረታቸው ተፈናቅለዋል ይልና ርዕሰ አንቀጹ ሐተታውን ይቀጥላል። ውጭ ጉዳይ ሚኒስትር ጆን ኬሪ አክለው ሲናገሩ በናይሮቢ የተሰበሰቡት ሚኒስትሮች በሙሉ በጸጥታው ምክር ቤት ውሳኔ መሠረት 4,000 አባላት ያሉት የጥበቃ ኃይል በመቋቋሙ አስፈላጊነት ላይ ተስማምተዋል ብለዋል። የጥበቃ ኃይሉ የሀገሪቱን ሉዓላዊነት እንደማይጻረርም ኬሪ አጥብቀው አብራርተዋል። ተልእኮው ግልጽ ነው፣ ሲቪሎች ከቦታ ቦታ በነጻነት እንዲንቀሳቀሱ እንዲሁም ጥቃት እንዳይደርስባቸው መከላከል ይሆናል ሲሉም አስረድተዋል። ተስፋ የሚደረገውም የጥበቃ ኃይሉ ሀገሪቱን ያረጋጋል፣ ወደ እርቅ ፈጥና እንድትጓዝ ይረዳል። በራሱ እዚያ መገኘት ብቻም ሕዝቡ በመጻኢ ዕድሉ አዎንታዊነት ላይ እምነት እንዲያድርበት ማድረግ ነው ሲሉ አብራርተዋል። ርዕሰ አንቀጹ በመጨረሻም ለደቡብ ሱዳን ሕዝብ ከፍተኛውን የሰብአዊ እርዳታ የምትለግሰው ዩናይትድ ስቴትስ ለተጀመረው ጥረት ማገዣ የሚውል ተጨማሪ የ138 ሚሊዮን ዶላር እርዳታ እንደምታዋጣ አስታውቀዋል። ይህም ዩናይትድ ስቴትስ በጠቅላላው እስካሁን ያዋጣችውን ዶላር ወደ 1.7 ቢሊዮን ያደርሰዋል። ዋናው ቁም ነገር ግን ሁሉን አቀፉ የፖለቲካ ሂደት እንዲቀጥል ማድረግና በሰላም ስምምነቱ የተጠቀሱ ለውጦችን ተግባራዊ ማድረግ ነው ሲሉ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ የተናገሩትን ጠቅሶ የምሽቱ የቪዮርስ አንቀጽ ሐተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
ክቡራትና ክቡራን አድማጮች ዝግጅቶቻችን ሊጠናቀቅ ጥቂት ይቀረናል። በነገራችን ላይ አዲስ እና ተጨማሪ የስርጭት መስመር ላስተዋውቃችሁ። በ22 ሜትር ባንድ 13615 ላይ፣ በ25 ሜትር ባንድ 12110 ኪሎ ሄርትስ ላይ በተጨማሪ ልታገኙን ትችላላችሁ። አጠር አጠር ያሉ መረጃዎችን በቀረሩት ጊዜ ሰከንዶች ለማካፈል የኢትዮጵያ ብሔራዊ ባንክ ባወጣው ሰንጠረዥ መሰረት አንድ የዩናይትድ ስቴትስ ዶላር ዛሬ 21 ብር ከ96 ሳንቲም ተመንዝሯል። የመሸጫ ዋጋ 21 ብር ከ96 ሳንቲም ነው። የመግዣ ዋጋ 22 ብር ከ40 ሳንቲም ነው። የኢትዮጵያ ሚቴዎሮሎጂ ኤጀንሲ ባደረገው ትንበያ መሰረት ደግሞ ነገ ረቡዕ ነሐሴ 25 አዲስ አበባ ዝናባማ ትሆናለች። የሙቀት መጠኗ ከፍተኛው 24 ዝቅተኛው 12 ዲግሪ ሴልሽየስ ይሆናል። በአሜሪካ የመጀመሪያው ጥቁር የጠቅላይ ፍርድ ቤት ዳኛ ቱልጉት ማርሻል የተሾሙትና ስራ የጀመሩት ልክ የዛሬ 49 ዓመት በዛሬው ዕለት ነበረ። የሶቪየት ኅብረት መስራች ቭላዲሚር ሌኒን በጥይት የተመታው የዛሬ 98 ዓመት በዛሬው ዕለት ነበር።
እሺ የተከበራችሁ አድማጮች፣ ለዛሬ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ።
አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና እደሩ።
የትግርኛ ዝግጅት ይቀጥላል።